ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በኢትዮጵያ ሰዓት አቆጣጠር ከአሁን 3 ሰዓት እስከ 4 ሰዓት የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም ጤና ይስጥልኝ።
These are not from the government side. These are Oromo rebels in Ethiopia.
ከመንግስቱ ወገን ያሉ አይደሉም። ኢትዮጵያ ውስጥ የሚገኙ የኦሮሞ ተወላጅ አማጽያን ናቸው።
የኢትዮጵያ ኃይሎች ኬንያ ውስጥ ጥቃት አድርሰው የኬንያ ወታደሮችን ገደሉ ሲሉ የኬንያ ጋዜጦች ዘግበዋል። ያን አስመልክቶ የኬንያ ፖሊስ ቃል አቀባይ የተናገሩትን ነው የሰማነው። በምሽቱ አብይ ርዕስ ዝርዝሩን ይዘን እንቀርባለን። ሌሎችም ዘገባዎች ይኖሩናል።
ሰላም ጤና ይስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮች። የዛሬ ሰኞ ህዳር 13 2008 ዓ ም ፕሮግራማችን ይዘን ቀርበናል። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ስፖርት፣ አፍሪካ ነክ ርዕሶችና ጤና የዛሬ ተረኛ መደበኛ ፕሮግራሞች ናቸው። ደሳለኝ መኮንን ነው ዛሬ ስርጭቱን የሚመራው። አስቀድመን ወደ ዓለም ዜና እናልፋለን።
በዋና ከተማይቱ ብራስልስ ቀናት ያስቆጠረው ከፍተኛ ጥበቃና ቁጥጥር በቀጠለበት የቤልጅየም አቃቢያን ሕግ በያዙት የጸረ ሽብር ዘመቻ በዛሬው ዕለት አምስት ተጨማሪ ተጠርጣሪዎችን በቁጥጥር ስር አውለዋል። እርምጃው እስካሁን የተያዙትን የሽብር ተጠርጣሪዎች ቁጥርም 21 አድርሶታል። አቃቢያን ሕጉ ዛሬ ይፋ እንዳደረጉት ፖሊስ በብራስልስ ባካሄዳቸው 22 የሚደርሱ አሰሳዎች 16 የሽብር ተጠርጣሪዎች መያዛቸውን፣ በፓሪሱ የሽብር ጥቃት ዋናው ተጠርጣሪ ሳልህ አብዱል ሰላም አሁንም ያለበት አለመታወቁ ተገልጠዋል። ፖሊስ ተጠርጣሪዎችን በቁጥጥር ስር ለመዋል በተንቀሳቀሱበትና እርምጃዎቹን በወሰዱባቸው ጊዜያት አንድ ተጠርጣሪ መቁሰሉንም ባለስልጣናቱ ይፋ አድርገዋል። የፓሪሱን መሰል አሸባሪው ጥቃት እንዳይደርስ ስጋት አለን ሲሉ ጠቅላይ ሚኒስትር ቻርልስ ማይክል ትላንት እሁድ ተናግረዋል። ዋናው ተጠርጣሪ ሳልህ አብዱል ሰላም ባለፈው ህዳር አራት ቀን ጽንፈኛው እስላማዊ ቡድን አሸባሪዎች ፓሪስ ላይ ከ130 ያህል ሰዎች የገደሉበትና ብዙዎችን ያቆሰሉበት የተቀነባበረ የሽብር ጥቃት ካደረሱ ጥቂት ሰዓታት በኋላ ድንበር ተሻግሮ ወደ ቤልጅየም መዝለቁም ይታመናል።
ጽንፈኛውን እስላማዊ ቡድን አይስልን ለመዋጋት ሁነኛ የጥምረት ግንባር ተደራጅቷል፣ ቡድኑ እንደሚደመሰስም ጽኑ እምነት አለኝ ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። በአረብ ኤሚሬቶች በስራ ጉብኝት ላይ የሚገኙት ሚስተር ኬሪ ከሲቢኤስ የቴሌቪዥን ጣቢያ ቱዴይ ሾው ከተባለው ፕሮግራም ጋር ባደረጉት ቃለ ምልልስ በሰጡት አስተያየት ይህንን ግብ እውን ለማድረግ የሚያስችል ሁነኛ እቅድ መኖሩን አመልክተው በቡድኑ ይዞታዎች ላይ ህብረ ብሔራዊው ጥምረት ኃይል የሚያካሂደውን የአየር ድብደባ የምትመራው ሀገራቸው ወታደራዊ የጸረ ሽብርና የዲፕሎማሲያዊ ጥረቶችን በሙሉ እያጠነከረች መሆኗን አስታውቀዋል። በፈረንሳይ በሊባኖስና በግብጽ የደረሱትን የሽብር ጥቃቶች የፈጸሙት አሸባሪዎች የጽንፈኛው ቡድን ጀሌዎች በሶሪያና በኢራቅ በሚያደርጉት ተነሳስተው መሆኑን የጠቆሙት ኬሪ የጥምረቱ ኃይል በሁለቱ ሀገሮች የሚያካሂደውን ዘመቻ በመጪዎቹ ቀናት ይበልጡን ጠናክሮ ይቀጥላል ብለዋል። የውጭ ጉዳይ ሚኒስትሩ አክለው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አይስልን ለመደምሰስ የሚያግዙ አዳዲስ ሀሳቦችን እንዲያቀርቡ የአስተዳደራቸውን ባለስልጣናት መጠየቃቸውን ገልጸዋል።
የናይጄሪያ ወታደራዊ ኃይል ቦኮ ሀራም የተባለውን ጽንፈኛ አማጽያን ቡድን እስከ መጪው የነሐሴ ወር ባለው ጊዜ አጠፋዋለሁ ሲል ቃሉን አድሷል። ይሁንና አሸባሪው ቡድን ትላንት እሁድ በአገሪቱ ሰሜን ምስራቅ ባደረሰው ሌላ ጥቃት ግን የስምንት ሰዎች ሕይወትን አጥፍቷል። የሀያ ዓመቷ ወጣት ሴት አጥፍቶ ጠፊ ተፈናቃዮች ከተሰባሰቡበት ስፍራ የታጠቀችውን ቦምብ ማፈንዳቷን የተዘገበው አብዛኞቹም ሴቶችና ሕጻናት የሆኑበት ተፈናቃዮች ማይዱጉሪ ከተባለችው ከተማ አቅራቢያ እንደደረሱ ጥቃቱ የተፈጸመባቸው መሆኑ ተመልክቷል። የአሜሪካ ድምፁ ጄምስ ባቲ ያጠናቀረውን ዘገባ ዝርዝር አዳነች ፍሳይ ይዛ ቀርባለች።
የናይጄሪያ ወታደራዊ ቃል አቀባይ ኮሎኔል ሳኒ ኩባ ሼክ ኦስማን የናይጄሪያ ወታደራዊ ኃይል በሀገሪቱ ዜጎች እየታገዘ ፕሬዚደንት ሙሐመዱ ቡሃሪ በጠየቁት መሰረት የያዝነው ዓመት በመጪው ታህሳስ ወር ከማብቃቱ በፊት ቦኮ ሐራምን ለማዳከም ብቻ ሳይሆን ለማሸነፍ ሌት ተቀን እየጣረ ነው ሲሉ ከባልደረባችን ጀምስ ባቲ ጋር ባደረጉት ቃለ መጠይቅ ተናግረዋል።
There was a lone female suicide bomber that was
አንዲት ሴት አጥፍቶ ጠፊ በወታደሮቻችንና በሌሎች የሰጠታ አገልግሎቶች በቦርኖ ክፍለ ሀገር ከማይዱግሪ ከተማ ወጣ ብሎ በሚገኝ የፍተሻ ቦታ ላይ ተጠለፈች። እንደ ተነቃባት ስታውቅ ታዲያ በፍጥነት ፈንጂውን አፈነዳችው። በጥቃቱም 8 ሰዎች ሲገደሉ 8 ቆስለዋል። አብዛኞቹም ሴቶችና ልጆች ናቸው።
አጥፍቶ ጠፊዋ ከመኖሪያቸው በተፈናቀሉ ሰዎች መሃል ሰርጋ የገባችው በተቻለ መጠን ብዙ ሰዎችን ለመግደል ነበር ብለዋል ወታደራዊ ቃል አቀባይ ኮሎኔል ኡስማን።
እስካሁን ባለው ጊዜ በተደረገው ምርመራ መሰረት አጥፍቶ ጠፊዋ ከሌሎቹ ተፈናቃዮች ጋር ተቀላቅላ ምናልባትም ማይዱግሪ ከተማ ድረስ ዘልቃ የከፋ ጥፋት የመፈጸም ዓላማ እንደነበራት ለማወቅ ተችሏል።
ቦኮ ሐራም ማይዱግሪ ላይ በርካታ የሽምቅ ውጊያ ይዘት ያላቸው ጥቃቶች ሲያካሂድ ቆይቷል። ይሁንና በከተማይቱ የሰዎችን ህይወት ለማትረፍና ንብረት ለመጠበቅ ሲባል በቂ የጸጥታ እርምጃዎች ተወስደዋል ብለዋል ኮሎኔል ኡስማን። አያይዘውም ቃል አቀባዩ አሸባሪነትንና አመጽን መዋጋት ቀላል አይደለም፣ ይሁንና ማይዱግሪ በአሁኑ ጊዜ ተረጋግታለች ለማለት ይቻላል፣ በዛ እንደሚቀጥልም ተስፋ አደርጋለሁ ብለዋል። የቦኮ ሐራም መሪ አቡበከር ሻካው በቪዲዮ ባስተላለፈው መልእክት ቡድኑ እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን ታማኝነቱን እንደገለጸ አስታውቆ ነበር። የናይጄሪያ ወታደራዊ ኃይል ግን ቦኮ ሐራም በፓሪስና በባማኮ የተፈጸሙትን ጥቃቶች አይነት እዚህ ይፈጽማል የሚል ስጋት የለውም። ቦኮ ሐራም መዳከም ብቻ ሳይሆን ይሸነፋል ሲሉ ቃል አቀባዩ አስገንዝበዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ በእስላማዊው ጽንፈኛ ቡድን አይስል ላይ ለታቀደ የተቀነባበረ ዘመቻና ለሶሪያው የእርስ በርስ ውጊያ ማብቂያ የታለመ የፖለቲካ እልባት ዙሪያ የተያዘውን ግፊት ለማጠናከር በርካታ አገሮችን ያካለለ የስራ ጉብኝት በማድረግ ላይ ከሚገኙት ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር በነገው ዕለት ተገናኝተው እንደሚነጋገሩ ይጠበቃል። ዋይት ሀውስ እንዳመለከተው ሁለቱ መሪዎች በጽንፈኛው ቡድን ይዞታዎች ላይ የአየር ድብደባ በማካሄድ ላይ የሚገኘው ዩናይትድ ስቴትስ መራሹ ዓለም አቀፍ ጥምረት ዘመቻ የሚካተት ተጨማሪ ትብብር ባለው ዙሪያ ትኩረት በማድረግ ይወያያሉ። በአየር ጥቃቱ በስፋት ሲሳተፉ የቆዩት የፈረንሳይ የጦር አውሮፕላኖች በፓሪስ የደረሰውን የሽብር ጥቃት ተከትሎ በቡድኑ ላይ የያዙትን ዘመቻ አጠናክረው ቢቀጥሉም ባለስልጣናት ለሮይተርስ የዜና ወኪል እንደገለጹት ይጠናከራል የተባለው ዘመቻ በሶሪያ እግረኛ ጦር ማሰማራትን የሚጨምር አይደለም። በሌላ ተያያዥ ዜና የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ በዛሬው ዕለት ይፋ እንዳደረጉት ሀገራቸው በሶሪያ የምታካሂደውን ወታደራዊ ዘመቻ ታጠናክራለች ብለዋል።
ባለፈው ሳምንት በባማኮ የራዲሰን ብሉ ሆቴል ላይ ታጣቂዎች ያደረሱት ጥቃት በዋና ከተማይቱ ታዋቂ ሆቴል ላይ የደረሰ ጥቃት ብቻ ሳይሆን በዓለም አቀፍና አህጉራዊ ፍላጎቶች ላይ የተነጣጠረ የውጭ መዋለ ንዋይ የመረጋጋትና የሰላም እቅዶችን ለማደናቀፍ የታለመ መሆኑን ተንታኞች ተናገሩ። የሚበዙት እንግዶቹ ዲፕሎማቶች፣ የአገር መሪዎችና የውጭ መዋለ ንዋይ አፍሳሾች የሆኑት የራዲሰን ሆቴል ኢላማ የተደረገው ወይም ይህን ኢላማው ያደረገው ጥቃት ለበርካታ ምክንያቶች ሆን ብሎ የተመረጠ ነው ያሉት የአካባቢው ጉዳይ አዋቂዎች በሰጡት አስተያየት ጥቃቱም በዚያች ሀገር ጎብኚዎችና የንግድ ሰዎች ወደዚያ ከማምራታቸው አስቀድሞ አደጋ የመኖሩን ስጋት መላልሰው እንዲያስቡ የታለመ ጭምር ነው ሲሉ አስረድተዋል። በመጨረሻም አንድ ፍልስጤማዊ አጥቂ በዌስት ባንክ ከሚገኝ አንድ የነዳጅ ማደያ አቅራቢያ በዛሬው ዕለት ሁለት እስራኤላውያንን በስለት ወግቶ አንዱን መግደሉን የእስራኤል ጦር ሰራዊት አስታወቀ። ሰውየው በጥይት ተመቶ መገደሉንም ጦሩ አመልክቷል። ድንገቱን ተከትሎም የእስራኤሉ ጠቅላይ ሚኒስትር አዲስ የጥበቃ እርምጃ እንዲያውጁ አድርጓቸዋል። አድማጮች፣ ለሰዓቱ የተያዘው የዜና ክፍለ ጊዜ ይኸው ነበር።
የዓለም ዜናዎችን አደመጥን። ወቅታዊ ዘገባዎችን ወደ ያዘው ወደ መጽሔቱ ክፍለ ጊዜ ይሆናል አሁን የምናልፈው። ለምሽቱ አብይ ርዕስ ያሰናዳ ነው። የኢትዮጵያ ወታደሮች ድንበር ዘልቀው የኬንያ ፖሊሶችን ገደሉ ተብሎ በኬንያ ጋዜጦች በተጻፈው ዙሪያ የተጠናቀረው ዘገባ አልደረሰም፣ እንደደረሰን እናቀርባለን። ወደ ቀጣዩ ዘገባ ስናልፍ ሙሉ በሙሉ በሴቶች ብቻ የተመራው ታሪካዊ በረራ ያደረገ የኢትዮጵያ አየር መንገድ ትናንት ማለዳ ከባንኮክ አዲስ አበባ ገብቷል። ስለ ሴቶች እኩልነት በህብረተሰብ ውስጥ የአመለካከት ለውጥ እንዲመጣ ተግባራዊ ምሳሌ ይሆናል ብላለች አውሮፕላኑን ያበረረችው የመጀመሪያዋ ሴት ካፒቴን አምሳለ ጓሉ። የአየር መንገዱም በረራው የተሳካ እንደነበረ አስታውቋል። እስክንድር ፍሬው በስፍራው ተገኝቶ ተከታዩን አጠናቅሯል።
ኢትዮጵያውያኖቹ ሴቶች ታሪካዊ የሆነውን በረራ አድርገው ወደ አገራቸው ተመልሰዋል። አብራሪዋ፣ ረዳቷና ሌሎች የበረራው ሰራተኞች እንደዚሁም ቴክኒሻኖቹና ቀሪዎቹ ባለሙያዎች ሴቶች የሆኑበት በረራ በስኬት ተጠናቋል። የአውሮፕላኑ ሞተር ሳይጠፋ በዚያ ያለው ስሜትም ሳይቀዘቅዝ አብራሪዋን ካፒቴን አምሳለ ጓሉን አነጋግሬያለሁ። ከበረራ ክፍል ቁጭ ብላ ለመውረድ የመጨረሻውን ዝግጅት እያደረገች አስተያየቷን ሰጥታኛለች። ታሪካዊው በረራ ከፍተኛ መልእክት ሊያስተላልፍ የሚችል መሆኑን ነው የመጀመሪያዋ ኢትዮጵያዊት ሴት ካፒቴን የተናገረችው።
የመጀመሪያው ለሴቶች እኩል እድል ከተሰጠ ሴቶች ሁሉም የስራ ዘርፍ ላይ መሳተፍ እንደሚችሉ የሚያሳይ ነው። ሌላ ደግሞ ህብረተሰቡ የአመለካከት ለውጥ እንዲያመጣ ተግባራዊ ምሳሌ ማየት የአመለካከት ለውጥ እየመጣም ቢሆን ከዚህ የበለጠ ግንዛቤ እንዲኖራቸው ያደርጋል።
አንቺ በግልሽ የመጀመሪያዋ ኢትዮጵያዊት ሴት ካፒቴን ሆነሽ ታሪካዊ በረራ መርተሽ መመለስሽ ምን ያሳደረብሽ ስሜት አለ? ከቤተሰቦች አካባቢ በግል ከምትቀርቢያቸው ሰዎች የምታገኛቸው አስተያየቶች ምንድን ናቸው?
ያው ልምዱ ደስ ይላል። ብዙም የተለየ ነገር የለውም። ልክ እንደ ሌላው ጊዜ ወደ ስራው ስንመለስ ሌላ ጊዜ የምንሰራውን በሴቶችም ተመራ ከወንድም ጋር በረርኩ የስራው ደረጃ አንድ አይነት ነው። መንገደኛ የዘብ አጓጓዝክበት ጊዜ ሁልጊዜ መሰራት ያለበት ነገር መሰራት አለበት። ግን ደስ የሚለው የምናስተላልፈው መልእክት እርግጠኛ ነኝ ይሄ በጣም ብዙ ወጣት ልጆችን እንደሚያነቃቃ ተስፋ አደርጋለሁ እና እዚህ ስራ ቦታ ላይ እኛን አይተው ከጥቂት ዓመታት በኋላ ይሄ በጣት የሚቆጠሩትን ሴቶች ቁጥር እንደሚጨምር ተስፋ አደርጋለሁ።
ካፒቴን አምሳል እንደምትለው አውሮፕላን ማብረር ለእርሷ መደበኛ ስራዋና የተለመደ ተግባሯ ነው። ረዳቷ ሴት የሆነችበት በረራ ማካሄዷም አዲስ አይደለም። ረዳቶቿ አንዳንድ ጊዜ ሴቶች፣ ሌላ ጊዜ ደግሞ ወንዶች መሆናቸውም የተለመደ መሆኑን አስታውሳለች። እርሷ እንዳለችው ያሁኑ ለየት የሚለው ከመሬት እስከ አየር ላይ ያሉት ባለሙያዎች ሁሉ ሴቶች በመሆናቸው ነው። በዚህ አይነቱ በረራ የተላለፈው መልእክት ደግሞ ከዜና እንደሚያልፍ ተስፋ አድርጋለሁ ብላለች። የካፒቴን አምሳለ ጓሉ ረዳት በመሆን የበረረችው ሰላማዊት ተስፋይም አስተያየቷን ሰጥታኛለች።
ያው ለየት የሚያደርገው የመጀመሪያ ሴት ካፕቴን ጋር አብሬ መብረሬ ለየት ያደርገዋል። ሌላ ነገር ሁሉም ስራ የሚሰራው በሴት ሆነ እንጂ አንድ አይነት ነው፣ ምንም ለውጥ የለውም።
በረራው ተሳፋሪዎቹ የረኩበት እንደነበር የተናገረችው ደግሞ በሱፐርቫይዘርነት የተሳተፈችው ብሩክታዊት መሳፍንት ናት።
ሁሉም ከኛ ከሰራተኞቹ ጨምሮ የተለያዩ ሴቶች ነበሩና ሁሉም ደስተኞች ነበሩ። የተለየ ስሜት ነበረው። በጣም ደስ የሚል የሚያበረታታ አይነት ስሜት ነበረው። በጣም የደስታ ስሜት ያየሁባቸው።
ለኢትዮጵያውያን ሴቶች በተለይ ለወጣቶቹ በትምህርት ቤት ለሚገኙት ይሄ ምን መልእክት ያስተላልፋል ብለሽ ታስቢያለሽ ብሩክታዊት?
ይሄ እንግዲህ ሴቶች ያለ ምንም ገደብ የጾታ ገደብ ሳይኖራቸው የፈለጉበትን እና የሚመኙትን ደረጃ ላይ መድረስ እንደሚችሉ ነው ማስተላለፍ የምፈልገው።
የታሪካዊ በረራ አካል ሆኛለሁ የሚል ስሜት አሳድሮብሻል ለምሳሌ በዚህ በረራ መሳተፍ?
አዎ፣ በጣም እድለኛም ነኝ ብዬ አስባለሁ።
የኢትዮጵያ አየር መንገድም በሴቶች ብቻ የተከናወነው በረራ የተሳካ እንደነበር አስታውቋል። በበረራው በመሳተፍ ባንኮክ ደርሰው የተመለሱት የአየር መንገዱ የማርኬቲንግ ምክትል ፕሬዝዳንት ራሂል አሰፋ ይህንኑ ለቪኦኤ አብራርተዋል።
በረራው በቃን እንዳጀማመሩ እንደውም በበለጠ ሁኔታ የተሳካ ነበረ። ከበረራ ውስጥ ጀምሮ ሁሉ ነገር በሰላም በስኬት በደስታ ሁሉ ሰው ስሜቱ በጣም በተነቃቃ ሁኔታ ደስ ብሎ የሄድንበት ሁኔታ ነው። እስከዛሬ ከሄድናቸው የበለጠ እንጂ ያነሰ ያልሆነ። እዛም አቀባበሉ በጣም ትልቅ ነበር። የኤርፖርት ተቋማት በትልቅ ደረጃ ተቀብለውናል።
እንደዚሁ እንኳን ደስ ያላችሁ እኛም የኛን ሀገር መርጣችሁ ይሄንን መጀመሪያ ታሪካዊ የሴቶች በጠቅላላ ሴቶች የተከናወነ ፍላይታችሁን ወደኛ ሀገር ማድረጋችሁ አስደስቶናል ብለው እንደዚሁ እነሱ ጥሩ አቀባበል አደረጉልን። ከዛም እንግዲህ ከተማም ገብተን እንደዚሁ የቱሪዝም ኮሚሽነር ሴት ቱሪዝም ሴት ነበሩ ሴት ናቸው ሳቸው እንደዚህ ጥሩ አቀባበል አደረጉልን። ከዛም እንግዲህ ጉብኝቶቻችን በሄድንበት ሁሉ ይሄንን የመጣንበትን ምክንያት እየጠቀስን ብዙ አይነት እንደው ኢንተረስት ነው ከሰዎችና ብዙ አይነት ሪአክሽኖች ነው የየነው አስደሳች ነበር። ባጠቃላይ
መንገደኛ ጭናችሁ ነው እንደመጣችሁ ወይ ዘሮ ላይ መደበኛ መንገደኛ ጭናችሁ ነው የተመለሳችሁ?
አዎ በሚገባ ይሄ እኮ መደበኛ በረራ ነው። እኛ ይሄንን መደበኛ በረራ ያው ይሄንን ሰየም ነው እንጂ ስንሄድም ስንመጣም መደበኛ በረራውን ነው ተጠቅመን ይሄንን ነገር ያዘጋጀ ነው።
የኢትዮጵያ አየር መንገድ የተመሰረተበትን 70ኛ ዓመት በዓል በመጪው የፈረንጆች ዓመት እንደሚያከብር ምክትል ፕሬዝዳንቱ አስታውሰዋል። ይህ ታሪካዊ በረራም አየር መንገዱ ሴቶችን ከማብቃት አንጻር የሰራውን ስራ ለማስተዋወቅ ጭምር እንደሚያግዝ ያምናሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች፣ የመጽሔቱ ክፍለ ጊዜ ይቀጥላል። የእስልምና መንግስት ብሎ ራሱን የሚጠራው ጽንፈኛ ቡድን መዲናዬ ብሎ የከለላትን ከተማ ለመነጠልና የሽብርተኞችን ሴራ ለማክተም የአረብ አገሮች ኃይሎች የያዙትን ጥረት የሚያግዙ በርከት ያሉ የዩናይት ስቴትስ ልዩ ኃይሎች በአፋጣኝ ወደ ሶሪያ እንደሚጓዙ ተገለጠ። ይህን ያስታወቁት በዓለም አቀፉ ጸረ አይሲል ህብረት የዩናይትድ ስቴትስ ልዩ ልኡክ ናቸው። ልዩ ልኡኩ ብሬት ማክኮርግ ትናንት እሁድ ለሲቢኤስ ቴሌቪዥን ፌስ ዘ ኔሽን ፕሮግራም በሰጡት ቃለ ምልልስ ጸረ አይሲል ኃይሎች ባለፉት ሳምንታት በወሰዱት እርምጃ ግዛቶችን አስለቅቀው ተቆጣጥረዋል፣ ብዛት ያላቸው የጽንፈኛውን ቡድን ተዋጊዎችም ገድለዋል ብለዋል። የአሜሪካ ድምፁ ቪክተር ቤሊ ያጠናቀረውን ዘገባ ቆንጂት ታየ ይዛ ቀርባለች።
ጉዳዩ ጥንቃቄ የሚሻ በመሆኑ ልዩ ኃይሎቹ በዚህ ቀን ይዘምታሉ የሚለው ዝርዝር ውስጥ አልገባም ያሉት መክሩክ ወደ 50 የሚጠጉ የልዩ ኦፕሬሽን ኃይሎች በአፋጣኝ ሰሜን ሶሪያ እንደሚደርሱ ነው የገለጹት። በቅርቡ እንደተገለጸውም የዘመቻቸው ዓላማ አይሲስን ለሚዋጉት የአረብ ሀገሮች ኃይሎች ስልጠና፣ ምክርና እገዛ ለመስጠት ነው። ጦሩ እዚያ የሚደርሰው የአረብ ሀገሮቹ ኃይሎች ከፍተኛ ስኬት እያገኙ ባሉበት በዚህ ወቅት ነው ብለዋል ልዩ ልኡኩ።
And they've taken back about 1,100 square kilometers just in the last 2 weeks. They've killed about 300 ISIL fighters. And this is
ባለፉት ሁለት ሳምንታት ብቻ 1100 ካሬ ኪሎ ሜትር ስፋት ያለው ግዛት ተቆጣጥረዋል። ወደ 300 የሚጠጉ የአይሲል ተዋጊዎችን ገለዋል። አብዛኛው አሸባሪ የሚፈለፈልበትን የራካን የአይሲል መዲና መነጠል ላይ ያተኮረ ዘመቻ ነው።
የውጊያው ግብ አይሲስ የያዛቸውን ግዛቶች ማስለቀቅ፣ መሪዎቹን እያሳደዱ መግደል፣ የገንዘብ ምንጫቸውን መቁረጥ፣ ባዕዳን ተዋጊ የሚያገኙበትን ዓለም አቀፍ መረብ መሰባበር መሆኑን የዩናይትድ ስቴትሱ ልዩ ልዑክ አስረድተዋል። የተባበሩት መንግስታት የጸጥታው ምክር ቤት ባለፈው ወር ባሳለፈው ውሳኔ አሸባሪው ቡድን ቱኒዥያ፣ ቱርክ፣ ቤይሩትና ፓሪስ ውስጥ ያደረሳቸውን ጥቃቶችና በግብጽ ሲናይ የሩሲያ የመንገደኞች አውሮፕላን ላይ ያደረሰውን አደጋ በዓለም አቀፍ ሰላምና ጸጥታ ከአሁን ቀደም ከደረሱት ሁሉ የከፋ ስጋት ሲል የገለጸውን ላብነት ጠቅሰውታል። ፕሬዚደንት ባራክ ኦባማም በምስራቅ እስያ ሀገሮች ጉባኤ ላይ ለመሳተፍ ወደ ማሌዥያ ጉዞ ከመጀመራቸው አስቀድሞ በሰጡት ቃል በዩናይትድ ስቴትስ የሚመራው ህብረት አይሲልን ይደመስሰዋል ሲሉ ዝተዋል።
We are intensifying our strategy on all fronts. With local partners on the ground,
በቦታው ካሉ የአካባቢው አጋሮቻችን ጋር ሆነን በሁሉም ግንባሮች ስትራቴጂያችንን አጠናክረናል። ደህንነታችን ላይ አደጋ እንዳይደቅኑ ኢራቅና ሶሪያ ውስጥ አይሲልን ማጥቃታችንን፣ መሪዎቻቸውንና አዛዦቻቸውን ማጥፋታችንን እንቀጥላለን። ይህን አሸባሪ ቡድን እንደመስሰዋለን።
በዩናይትድ ስቴትስ ምክር ቤት የስለላ ኮሚቴው አንጋፋ ዲሞክራት አባል የሆኑት ዳያን ፋይንስታይን ግን ለሲቢኤስ ፌስ ዘ ኔሽን ፕሮግራም በሰጡት ቃል የኦባማ አስተዳደር እየተከተለ ያለው መንገድ በቂ አይደለም ነው ያሉት።
I'm concerned that we don't have the time and we don't have years ጊዜ የለንም። የአመታት ጊዜ የለንም። የኔ ስጋት ያ ነው። አሁኑኑ ማፋፋም ነው ያለብን። ምክንያቱም አይስል የመንግስት ያህል ሆኗል። 30 ሺህ ተዋጊዎች አሉት። ሲቪላዊ መሰረተ ልማት ገንዘብ አለው። ወደ ሌሎች አገሮች እየተስፋፋ ነው። እጅግ በጣም ከባድ ችግር ፈጥረዋል። እንደሚመስለኝ በሌሎች አካባቢዎች አሉ። ከማን አንሼ ፉክክር የጀመሩ ሌሎች የአሸባሪ ድርጅቶችም አሉ። አይስል ግን ለየት ይላል። እጅግ በጣም ጠንካራ ነው። ስለዚህ መወሰድ ያለበትም በጣም ጠንካራ እርምጃ ነው።
ዩናይትድ ስቴትስ ሰፋ ያለ የልዩ ኦፕሬሽን ኃይል መላክ አለባት። ወደ ሰሜን ሶሪያ ጥቂት ኃይሎች መላኩ መፍትሄ አይሆንም ሲሉ ነው ሴኔተር ፋይንስታይን አክለው የተናገሩት። የዩናይትድ ስቴትሱ ልዩ ልዑክ መክረግ ግን አሜሪካ መራሹ ጸረ አይሲል ህብረት ነውጠኛውን ቡድን ለመደምሰስ በገባው ቃል ዝግ አላለም በማለት ይከራከራሉ።
We've had to do some things over the last year to set the conditions for us to accelerate our efforts. So, for example, just over the last
few weeks, እንቅስቃሴያችንን ማፋፋም እንድንችል የሚያስፈልጉ ስራዎችን መስራት ነበረብን። ለምሳሌ ባለፉት 2 ሳምንታት ብቻ አይሲል በራካና በኢራቅ ሙሱል መካከለ የነበረውን ዋና የአቅርቦት መስመር ለመቁረጥ ከኩርዶችና ከአረብ ኃይሎች ጋር ሆነን ኢራቅም ሶሪያም ውስጥ በአንድ ጊዜ ጥቃት አካሄደናል። በጣም የተዋጡ ዘመቻዎች ነበሩ። ወደ ሰሜን ሶሪያ የሚዘምተው ልዩ ኃይላችንም ተልእኮ በመሬቱ ላይ ያለው ኃይል ሰፋ ብሎ ተደራጅቶ ወደ ራካ እንዲገሰግስ ማድረግ ነው። ያን ከስድስት ወር በፊት ልናደርገው አንችልም ነበር። አሁን ሁኔታው ተመቻችቷል።
የምንከተለው ስልት አሉ የዩናይትድ ስቴትሱ ልዩ ልዑክ፣ አይሲልን እዛው ያለበት ኢራቅና ሶሪያ ውስጥ ከቱርክ የሚገናኝበትን ከራካ ወደ ሞሱል መግቢያውን መስመር ቆርጠን አንገቱን እንቅ ማድረግ ነው። የኢራቅ ኃይሎች የሰሜኗን አንባር ከተማም እንዲነጥቁት እናደርጋለን። ከውጪ ተዋጊ እየመለመለ የሚያስገባበትን ዓለም አቀፍ መረብ ለመቆራረጥ ጠንካራ ዓለም አቀፍ ትብብር ለመመስረት እቅድ ያለ መሆኑንም አስታውቀዋል።
አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈውን የአሜሪካ ድምጽ ራዲዮ የአማርኛውን ፕሮግራም ነው። አሁን ሰዓቱ በ2022059942 የውስጥ መስመር 14 ከእናንተ ከአድማጮቻችን የደረሱን የስልክ አስተያየቶች የሚተናገዱበት ነው። እነሆ የተመረጡት ነው።
አናስጥልኝ ብዎች እንደምን አላቸው። በአዲስ አበባ ንጉሴ ያቀረበው ህዳር ሲታጠን ፕሮግራም በጣም ደስ የሚል ነው። በጊዜው የነበረው በሽታ ጀርመን የሚባለው ቫይረስ ኢንፍሉዌንዛ የሚባለው ነው። በእርግጥ በትንፋሽ ነው የተላለፈው እንዳሉት እሳቸው፣ ልክ ነው። በንፋስ በመቸው ከባህር ማዶ ተነስቶ በንፋስ እዛ አይደርሱም። ሰዎች ይዘውት መጥተው ነው እንዲህ ያው በሸዘብቅድ ነው። ሙዚቃን በጣም አሪፍ ነበረ። በጣም ወደነዋል። አቀራረቡ ጥሩ ነው። አሉላ ከበደም ጥሩ ነው ያቀረበው። በጣም ጥሩ ደስ የሚል ነው እና ብዙ ጊዜ ጋዜጠኞች ነ እንስት እያሉ ሲናገሩ አንዳንዴ ትንሽ ይከብደኛል። ምክንያቱም እንስት ከእንስሳ ጋር ብያያዝ ነው። ያለዛ እንስት ካልን ተባትም ማለት አለብን። ተባት ማለት ወንድ ነው ለእንስሳ። እርግጥ መነሻው ግዕዝ ነው ካሉ ስለዚህ በተረፈ መልካም ነው። ዝግጅታቸው በጣም ደስ ይላል። እንደ በጣም ነው የተዝናና ነው። ቅዳቱ ተበራቱ እግዚአብሔር ይስጥልን። ዘሩ ባቤል ነኝ።
የአሜሪካ ድምፅ ተናጋሪዎች፣ የፕሮግራሙ አቀነባባሪዎች ቅዳሜ ስለ ሽብርተኝነት ካናዳ የሆነ ፕሮፌሰር አንስታችሁ ያንን ለህዝብ ድምፅ ታሰሙ ነበረ። ነገር ግን ከእናንተም ሆነ ከፕሮፌሰሩ እውነተኛውን ሽብር አልተመለከታችሁም። እናንተ ያያችሁት የምዕራባውያኖችን ፖሊሲ ለማራመድ የሚያመቸውን ኮርፖሬት አሜሪካ ሚዲያ ኮት ኤንድ ኮት በዛ ደረጃ ላይ ነበር። ያ አይደለም ሽብርተኛነት። ያንዱ ሽብርተኛነት ለአንዱ አልሆነም። ሽብርተኛነት መሆን የሚገባው የሁሉም ሀገር ላይ በኩልነት ተቀምጦ ሽብርተኝነት ትርጓሜው ምንድን ነው ተብሎ ከተጠቀሰ በኋላ ነው። ሽብርተኝነትን ወደ ኋላ መለስ ብላችሁ ብትመለከቱና ስታዩ ለእናንተ ትምህርት እንሆናችሁ የእስልምና ሽብርተኝነት ብቻ አይደለም ባለም ላይ ያለው የክርስቲያን ሽብርተኝነት ተቀዳሚነት ያለ ነው። የአይሁዳዊ ሽብርተኝነት እንደዚሁ ነው። ሌላው መለስ ብለን እንደምንመለከት በአፍሪካችን ላይ ያንን የመሰለ ሽብርተኝነት ይፈጽሙ የነበሩ ምዕራባውያኖችና የክርስትና ሃይማኖት ተከታዮች ናቸው። በተለይ እኛ ኢትዮጵያውያኖች በሁለተኛው ዓለም ጦርነት በፋሽስት ሞሶሎኒ ወደ ኢትዮጵያ በመሄድበት ሰዓት ላይ የቫቲካን ክርስቲያኖች ነን ባዮች በሙሉ የፋሽስት ሞሶሎኒን ጦር ወደ ኢትዮጵያ ሄደው አቢሲኒያን እንዳሸነፍ የጸለዩና ተመኙ ሃይማኖቶች ናቸው። ያ ሽብርተኛ ያደረገዋል ክርስትና ማለት ነው።
አስተያየቶቻችሁን ላካችሁልን አድማጮች እጅጉን አድርገና መሰግናለን። ሌሎቻችሁም እንደዚሁ ስልኩን ተጠቀሙበት 202-205-9942 የውስጥ መስመር 14 ነው። ላኩልን በኢሜይል horn@voanews.com ብላችሁ ብትልኩት ይደርሰናል። አሉላ ሙዚቃ ጋብዙ ያለ ነው የዛሬው
አቀናባሪያችን የሙዚቃ ሰው ስለሆነም የሱ ፕሮግራም ላይ እየተጀመረ እንድንቀጥል ይፈልገ ይመስላል። ታዲያ ምርጫችን ዛሬ
ሙዚቃ ደግሞ ችግር የለብንም ደስ አለኝ።
የምንፈልገውን ሙዚቃ በፍጥነት አዘጋጅቶ አድርሶልናል። ዛሬ ምናልባት የሳምንቱ መጀመሪያ መሆኑም የሙዚቃ ቃናው አዘጋጅ አጠገባችን መኖሩንም አሳበን መሰንበቻውን በብዛት እየተሰማች ያለች የተወደደች ቆንጂት አንቺም አብረሻት ያንጎራጎርሽ ይመስላል። ገና ሳገኘሽ ነው የነገርሽኝ።
የአደልን
Hello, it's Senya Muzikano. I'm Rett Mawla Mishitu. And now.
Hello, it's me. I was wondering if after all these years you'd like to meet to go over everything. They say the time's supposed to heal ya, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Hello from the other side. I must have called a thousand times. Talk about myself, I'm sorry. I hope that you will. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. So
Hmm. ሄሎ የበርካታ ሚሊዮኖችን ቀልብ ገዝቶ የሰነበተው የእንግሊዛዊቷ ተወዳጅ ድምፃዊት አዴልን ዜማ ነው የሰማችሁት። ቆንጅት እንዳይቋረጥ ከአቀናባሪዎችን ጋር ስትታገኝ ነበር።
እንዳታቋረጥ እያልኩት ነበር። ደሱም ደግሞ ለሙዚቃ ማን ብሎት።
እናመሰግናለን። አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በስቱዲዮ ሰዓታችን አቆጣጠር ከምሽቱ 3:30 ነው። በዚህ ሰዓት በየሳምንቱ በሰለሞን ክፍሌ የተዘጋጀ የሚቀርበው ስፖርት ነው ተከታዩ።
ዝነኛው አትሌት ኃይሌ ገብረስላሴ ትላንት በተካሄደው 15ኛው የኢትዮጵያ ታላቁ ሩጫ ላይ በይፋ ከአትሌቲክስ ዓለም ተሰናበተ። በእግር ኳስ የምስራቅና መካከለኛው አፍሪካ ሻምፒዮና በኢትዮጵያ ተጀምሯል። እንደምን አመሻችሁልኛል የተከበራችሁ አድማጮቼ። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። መነሻና መድረሻውን መስቀል አደባባይ ያደረገው ታላቁ ሩጫ በኢትዮጵያ ትላንት መሃል አዲስ አበባ ከተማ ውስጥ በታላቅ ድምቀት ተካሂዷል። በዓመታዊው የ10 ኪሎ ሜትር የጎዳና ሩጫ የውጭ ተሳታፊዎችን ጨምሮ 40 ሺህ ተወዳዳሪዎች ተካፋይ ሆነውበታል። የዓለማችን ታላቅ አትሌት ኃይሌ ገብረስላሴም የስንብት ሩጫውን 9 ኪሎ ሜትር በጫማ የቀረውን 1 ኪሎ ሜትር ደግሞ በባዶ እግሩ ሮጦ ርቀቱን ሸፍኗል። ለኃይሌ መነሻ ምሳሌ የሆነውን ሻምበል አበበ ቢቂላን ያስታወሰበት አጋጣሚም እንደሆነለት ጠቅሶ በስፍራው የነበረው ገዛኸኝ ጽዮን መስቀል ተከታዩን አጭር ዘገባ ልኳል።
በ24 ዓመት ዓለም አቀፍ ተሳትፎ 27 ጊዜ ሪኮርድ በመስበርና 2 ኦሎምፒኮች 4 የዓለም ሻምፒዮና ያስመሰከረው ኃይሌ የትናንቱን ስንብት አስመልክቶና በጫማ ጀምሮ በባዶ እግሩ ስለጨረሰበት የሚከተለውን ተናግሯል።
እንዲሁ ቁጭ ብለህ ስታስቡት አበበ ቢቂላ ባይኖር እኛ አንኖር፣ ፔሌ ባይኖር ብራዚል ፉትቦለር አይኖር። ስለዚህ ለእኛም አበበ ቢቂላ ፔሌያችን ነው። ሁልጊዜ እኔ የዓለም ቁጥር አንድ ረጅም ሯጮች አይነት እኔ አይደለሁም። የዓለም ቁጥር አንድ ለእኔ አሁንም አበበ ቢቂላ። አበበ ቢቂላ ባይኖር ኬንያ የለም። አበበ ቢቂላ ባይኖር ኢትዮጵያ የለ ሯጭ የለም። አበበ ቢቂላ ባይኖር እንደውም ልንገርህ አይደለ ብዙ የአፍሪካ ሀገሮች ወደ ነጻነት አያውጁም ማለት ትችላለህ። ጥቁር በማሸነፉ አፍሪካኖችም እንደ ለካ ይቻላል ብሎ የተነሱበት ነው። ሌላው ደግሞ አበበ ቢቂላ 42 ኪሎ ሜትር በማይመቻች መንገድ ላይ ነው የሮጠው። እኔ 1 ኪሎ ሜትር በዚህ በተመቻቸ መንገድ ላይ ምን ሆንኩ? እንደውም አስሩንም መሮጥ ፈልጌ ነበር ባራውና ነው።
የኃይሌ የቅርብ ጓደኛው የሲድኒ ኦሎምፒክ ማራቶን አሸናፊ ገዛኸኝ አበራ ስለ ኃይሌ በሰጠው አስተያየት መላው የዓለም ሕዝብ ለ100 ዓመት የማይረሳውን ታሪክ ያስመሰገበ ለወጣቶችም አራያነት ያለው መሆኑን ተናግሯል።
ትናንትና ዓለማትን ዞረን ስናይ የነበረውን ውድድሮች አገራችንን ላይ ማየት ለእኛ ትልቅ ቦታ አለው ብዬ አስባለሁ።
ቀደም ሲል ኃይሌ ለጋዜጠኞች ሲናገር እኛም ሆንን ሌሎች አፍሪካውያን አትሌቶች የአበበ ቢቂላ ውጤቶች ነን ብሏል። ኃይሌ ለቪኦኤ ሲናገርም ለምን በዚህ ወቅት ለመሰናበት እንደወሰነ አብራርቶ ነበር። እስክንድር ፍሬው ዘግቦበታል። ኃይሌ
ባለፈው ጊዜ እንትን ላይ እኮ አናውንስ አድርጌያለሁ፣ ግን እዚህ በሀገር ውስጥ
ማንቸስተር ላይ
አዎ፣ የሀገር ውስጥ ደግሞ በህዝብ ፊት የማደርገው ነገር የግድ ይለኛል። አሁን በአሁኑ ከዚህ ደግሞ የተሻለ ቦታ የለም።
ኃይሌ የመጨረሻውን ስንብት በታላቁ ሩጫ በኢትዮጵያ ውድድር ላይ ማድረጉ ትክክለኛ ምርጫ መሆኑን የዚህ ውድድር የቀድሞ ዳይሬክተር እንግሊዛዊው ሪቻርድ ነሩርከር ይናገራል።
ታላቁ ሩጫ በኢትዮጵያ በኃይሌ ልብ ውስጥ የተለየ ቦታ ያለው ይመስለኛል። ኃይሌም ለውድድሩ የተለየ መልክ እንደሚሰጠው ይረዳል። እናም ይህ ውድድር ለማቆም ትክክለኛ መንገድ ይመስለኛል። ከዚህ ቀደምም ዓለም አቀፍ ውድድር ማቆሙን አስታውቆ ነበር። በራሱ አገር ላይ መሰናበቱ ግን ጥሩ መንገድ ይመስለኛል።
ለ24 ዓመታት የኃይሌ ገብረስላሴ ማናጀር ሆነው የዘለቁት ሆላንዳዊው ዮስ ሀርመንስም ተመሳሳይ ሀሳብ አንጸባርቀዋል።
በአንድ ወቅት ኒውዮርክ ላይ ሩጫ ማቆሙን አስታውቆ ነበር። በዚህ ዓመት ደግሞ በማንቸስተር። እነዚህ ድንገተኛ ውሳኔዎች ናቸው እንጂ በእኔና በእርሱ መካከል ምክክር የተደረገባቸው አልነበሩም። በእርግጥ አሁን በመቶ ሺዎች የሚቆጠሩ ሰዎች እየተመለከቱትና እየተደሰቱ መሰናበቱ በጣም ጥሩ ነው።
የውድድር ሩጫ ባቆምም በሌላ የህይወት መስመር መሮጥ እንቀጥላለሁ ያለው ኃይሌ ገብረስላሴ የግል ስራው ላይ እንደሚያተኩር አመልክቷል። ወደ አትሌቲክስ አመራር ለመምጣት ግን አሁን ያለው የኢትዮጵያ አሰራር እንደማይፈቅድለት ነው የገለጸው።
እስክንድር ፍሬውን ላመስግንና በእለቱ በ15ኛው የኢትዮጵያ ታላቁ ሩጫ ውድድር አሸናፊዎቹንና ያገኙትን ሽልማት ከገዛኸኝ ጽዮን መስቀል እንስማ። በዛው ወደ እግር ኳስ ስፖርቱ ዜናም ይዞን ይሄዳል።
የኦሮሚያ ፖሊስ አትሌቶች ታምራት ቶላና ማሚቱ ዳስካ በቀዳሚነት ፈጽመው እያንዳንዳቸው የ50,000 ብር ሽልማቱን ከዋንጫ ጋር ወስደዋል። የገንዘብ ሽልማት በረከቱ ከ1-10 የወጡትንም ያካተተ ነው። በወንዶች አትሌት በወንሳ ዲዳና አትሌት አዱኛ ተክሌ 2ኛና 3ኛ ሲወጡ፣ በሴቶች አትሌት የብርጓል መለስና አትሌት ሱሌ ኦክቶራ 2ኛና 3ኛ ሆነው ፈጽመዋል። ወደ እግር ኳስ ዜናው ስንሸጋገር በኢትዮጵያ አስተናጋጅነት ለ2 ሳምንት የሚቆየው ምስራቅና መካከለኛው አፍሪካ ዓመታዊ እግር ኳስ ሻምፒዮና ከትናንት ወደ ቅዳሜ ተጀምሯል። የ12 አገር ብሔራዊ ቡድኖች በአዲስ አበባ፣ በሐዋሳና በባህር ዳር ስቴዲየሞች የሚሳተፉበት እግር ኳስ ሻምፒዮና በመክፈቻው የአዘጋጇ የኢትዮጵያ ብሔራዊ ቡድን ቅዳሜ ዕለት በሩዋንዳ አቻው 1-0 ተመቷል። በሌላው ምድብ የቡሩንዲ ቡድን ዛንዚባርን በተመሳሳይ 1-0 አሸንፎታል። የኢትዮጵያ ቡድን በተደለደለበት የሚገኙ ታንዛኒያና ሶማሊያ ትናንት ተጫውተው ነበር። የታንዛኒያ ቡድን ከጨዋታ ብልጫ ጋር 4-0 አሸንፏል። ትናንት በአዲስ አበባ ስታዲየም የኬንያ ቡድን የኡጋንዳ አቻውን 2-0 ማሸንፉ ያልተጠበቀ ነበር። የኡጋንዳና የኬንያ ጨዋታ ከሁሉም የተሻለ ፉክክር ታይቶበታል። ውድድሮቹ በሐዋሳና በባህር ዳር የሚቀጥሉ ሲሆን የፍጻሜው ጨዋታ ህዳር 26 በአዲስ አበባ ስታዲየም ይሆናል።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ወደ አውሮፓ ፕሪምየር ሊግ ስናልፍ በሳምንቱ መጨረሻ በጉጉት ሲጠበቅ የቆየው ጨዋታ በስፔን ላሊጋ የሪያል ማድሪድና ባርሴሎና ግጥሚያ ነበር። ባርሴሎና ያውም ከሜዳው ውጪ የምንጊዜም ተቀናቃኙን ሪያል ማድሪድን መሳቂያና መሳለቂያ አድርጎ በሰፊ የግብ ልዩነት 4-0 አሸንፎታል። ሉዊስ ሱዋሬዝ 2፣ ኔይማርና አኔስታ 1-1 አግብተዋል። ባርሴሎናዎች የልምምድ ያህል በቀለላቸው ጨዋታ አኔስታ የዕለቱ ኮከብ ሆኖ አምሽቷል። ወደ መጨረሻ ላይ አኔስታ ተቀይሮ ሲወጣም የሪያል ማድሪድ ደጋፊዎች ለማንም አድርገው በማያውቁት ሁኔታ ከመቀመጫቸው ተነስተው አክብሮታቸውን ገልጸውለታል። ባርሴሎና በ30 ነጥብ ሊጋውን ይመራል። አትሌቲኮ ማድሪድ እና ሪያል ማድሪድ በ26ና በ23 ሁለተኛና ሦስተኛ ናቸው። በእንግሊዙ ፕሪምየር ሊግ መሪው ማንቸስተር ሲቲ በሊቨርፑል ያልተጠበቀ ሽንፈት ገጥሞታል። 4-1 ነው የተጠናቀቀው። አርሰናልም በዌስት ብሮሙች አልቢየን 2-1 ተረቷል። ድል የቀናው ማንቸስተር ዩናይትድ ብቻ ነው። ሌሎች ጨዋታዎችም ተካሂደዋል። ኒውካስል ዩናይትድን 3-0 ያሸነፈው ሌስተር ሲቲ መሪነቱን ተረክቧል። 28 ነጥብ አለው። ማንቸስተር ዩናይትድና ማንቸስተር ሲቲ 27ና 26 ነጥብ ይዘው ይከተላሉ። አድማጮች፣ በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ቀጥሎ የሚቀርበው የሰኞ መደበኛ ዝግጅት አፍሪካ ነክ ርዕሶች ይሆናል። ህንድና አፍሪካ ከቅኝ ግዛት ትግል አንስቶ በዓለም አቀፍ ደረጃ የተደቀኑ ፈተናዎችን እስከ መታገል የተሳሰረ ታሪክ እንዳላቸው ሲገለጽ ቆይቷል። በቅርቡ በህንድ የተካሄደው የህንድና የአፍሪካ መሪዎች ጉባኤም ይህንን እሳቤ መሰረት ያደረገ መሆኑን ዶክተር አየለ በከሬ ባለፈው ሰኞ በተደረገው የመጀመሪያ ክፍል ውይይት እንዳብራሩ የሚታወስ ነው። ዶክተር አየለ በመቀሌ ዩኒቨርሲቲ በታሪክና ባህል ጥናት ክፍል ተባባሪ ፕሮፌሰር ናቸው። በኮርኔል ዩኒቨርሲቲም በአፍሪካ ጥናትና ምርምር ለብዙ ዓመታት አስተምረዋል። ያነጋገረቻቸው የፕሮግራሙ አዘጋጅ አዳነች ፍስሐዬ ነች። በዛሬው ሁለተኛ ክፍል ዝግጅት ደግሞ ህንድ በአሁኑ ጊዜ የምትገኝበትን የእድገት ደረጃ በማብራራት ይጀምራሉ።
እርግጥ በአሁኑ ጊዜ ሰፊ ዘመናዊ እርሻች ህንድ አላት። ብዙ የመንገድ የአየር በተለይም ደግሞ የኢንተርኔት መስፋፋት አድርጋለች። ሳተላይት ቴክኖሎጂ አላት። እና በዛ ሁሉ በጣም በጣም መጥቀ ሄዳለች እና ይሄ በሚሆንበት ጊዜ ትልቅ ችግር የሚያጋጥማት ምንድነው? እርግጥ ኢኮኖሚያ ከቻይና ጋር በሚወዳደርበት ጊዜ የቻይና በጣም መጥቆ ሄዷል፣ አልፏታል። ለአፍሪካ የመደበችውን በሚወስድበት ጊዜ እስከዚህም ከቻይና ጋር የሚወዳደር አይደለም፣ የቻይና ይበልጣል። ግን ዋናው ቁም ነገር ምንድነው? አፍሪካ ልታሳምን እየሞከረች ነው። ይሄም የምታሳምንበት መንገድ ምንድነው? ዋና አላማው መሬት ነው። ግን አፍሪካን ለማሳመን የምትሞክረው ምን እያለች ነው? ሼርድ ሂስትሪ ወይም ደግሞ የምንጋራው ታሪክ አለን ብላ፣ እኔም እናንተም አውሮፓውያን ቅኝ ግዛት ነበራችሁ፣ ከዛ ታግለን የወጣን ነው እና ለአፍሪካ የምንበጃት እኛ ነን በሚል መንፈስ ነው። ግን ዞሮ ዞሮ የህዝቦቿን በሰፊው እየመገበች አንገቷን ቀና አርጋ በዓለም ላይ እኩል ቦታ እንዲኖራት ለማድረግ የአፍሪካን ትብብር ትፈልጋለች። በዛ መንፈስ ነው ይህንን እርዳታ እያደረጉ ያሉት። ግን ዞሮ ዞሮ ዋናው ኪ ይሄ የሚሰጡት እርዳታ ሳይሆን የሚያደርጉት ኢንቨስትመንት ወይም ደግሞ ሀብት ማፍሰስ በአፍሪካ ውስጥ፣ ሁለተኛው ደግሞ የንግድ መስፋፋት ነው። የንግድ መስፋፋትንም በምንወስድበት ጊዜ እስካሁን ድረስ ከአፍሪካ ጋር የምታደርገው የንግድ ልውውጥ ወደ 70 ቢሊዮን አክቹዋሊ እስከ 90 ይደርሳል ተብሏል። በ2015 $90 ቢሊዮን ይደርሳል ተብሏል። ግን ያ ህንድን ነው ፌቨር የሚያደርገው። ፌቨር ማለት
የሚጠቅመው
ወደ ህንድ ያደላል፣ ወደ አፍሪካ አይደለም የሚያደላው። እንደ ሌላውን ትተን የኢትዮጵያና የህንድን ንግድ ልውውጥ በምንወስድበት ጊዜ ህንድ $1 ቢሊዮን እቃ ወደ ኢትዮጵያ ይገባል። ይህ እንግዲህ ባጃጁንም ጨምሮ ነው። ግን ኢትዮጵያ ወደ ህንድ የምትልከው ግፋ ቢል ማክሲመም $120 ሚሊዮን ነው። በጣም ትንሽ ነው። እሱም ሽምብራ እየሸጠች ነው። ሽምብራ፣ ቆዳ አላደለ ይሄ እነዚህ ዋና ዋና ጥሬ የምንላቸውን እቃዎች እየሸጠች ነው። እና ገና ከህንድ ጋር ልትፈካከር ሌሎችም አፍሪካ ሀገሮች የምናየው ይሄ ነው። እና ህንድ ከአፍሪካ የምትፈልገው አንደኛ መሬት፣ ሁለተኛ ደግሞ ዘይት፣ ይሄ ነዳጅ ትፈልጋለች። ሶስተኛው ደግሞ ብረታ ብረት፣ የተለያዩ ሚነራሎች ትፈልጋለች። ለዚህም ነው ዋና ትልቁ የንግድ አጋሯ አፍሪካ ውስጥ ኢትዮጵያ አይደለችም። እንደውም ኢትዮጵያ እስከ 10 ውስጥ አትገኝበትም። ዋና አጋሮቿ እነማን ናቸው? እነ ናይጄሪያ፣ እነ አንጎላ፣ እነ ደቡብ አፍሪካ፣ እነ ታንዛኒያ ናቸው። በጣም ብዙ ኦይል ነዳጅ ለህንድ የምታቀርብ በአሁኑ ጊዜ ናይጄሪያ ናት። እነሱ እያደረጉ ያሉት መሬት ይገዛሉ። ሊዝም ያው እንደ ሀገሩ ህግ ነው፣ እኛ ጋር መከራየት ነው። እስከ 40 ሚሊዮን ሄክታር መሬት የህንድ ሀብት አፍሳሾች ተከራይተዋል። እኛ ጋር ብቻ ወደ 600,000 ሄክታር ወይም ደግሞ 15,000 ጋሻ መሬት ተከራይተዋል።
የት አካባቢ ነው የተከራዩት?
አብዛኛው ደቡብ ምዕራብ ነው። በተለይ ጋምቤላ የሚባል ቦታ ላይ ነው። እነዚህ ኩባንያዎች ያን ያህል መሬት ከኢትዮጵያን ቢወስዱ የወሰዱትን ያህል ለልማት አላዋሉትም። እንደውም በአንዳንዶቹ ግምት 10% እንኳን 10% እንኳን አልለማም። እና እንግዲህ ይሄ አንድ ራሱን የቻለ ችግር ፈጥሯል። ኢትዮጵያ ገበያ ይውላል ወይ? ሶስተኛ እንዴት ነው አከፋፈላቸው? እንግዲህ አሁን ህንዶች ወደ እኛ ለምንድን ነው የመጡት? እነሱም ሀገር ይመረታል፣ ሽምብራ፣ አተር፣ ሰሊጥ ይመረታል። እና ወደ እኛ የመጡበት ምክንያት ምንድን ነው በምንልበት ጊዜ እኛ ጋር እነዛን ምርቶች ለማምረት ዋጋው በጣም ርካሽ ስለሆነ ነው። በአሁኑ ጊዜ ለህንድ እድገት ትልቅ ምክንያት ከሆኑት አንዱ እና ዋናው ምክንያት ምንድን ነው? ህንድ የሰራተኛ ጉልበት የሚባለው 60% የመንግስት ሰራተኛ ነው። ያ 60% የመንግስት ሰራተኛ በጣም ለውጥ የሚያመጣ በህይወቱ የደሞዝ ጭማሪ ተደርጎለታል። በጣም ለውጥ የሚያመጣ ፕሮፌሰሮች ልክ እንደ አሜሪካ ፕሮፌሰሮች መከፈል ጀምሯል። ያ ምን አደረገ? ህንዶችን እጃቸው ላይ ገንዘብ እንዲቀመጥ አደረገና የተለያዩ እቃ ለመግዛት አስቻላቸው። እና ኢትዮጵያ በሚመጡበት ጊዜ እነዚህ ከሀብት አፍሳሾች እዛ መሬት ላይ የሚያሰሯቸውን ሰዎች እንግዲህ ስንት ነው የሚከፍሉት? እኔ አንድ ጊዜ አንድ ሪፖርት አንብቤያለሁ። በቀን 8 ብር 10 ብር ነው የሚከፍሏቸው
ለሰራተኞቹ የሚከፍሉት ገንዘብ።
አዎ፣ በቀን 8 ብር 10 ብር ግፋ ቢል 20 ብር ነው በቀን የሚከፈላቸው። ትልቁ አላማቸው የምግብ አለመረጋጋት እንዳይኖር በማሰብ በተለይ እንደ ኢትዮጵያ፣ እንደ ታንዛኒያ፣ እንደ አንጎላ ሰፊ መሬት ያለበት ቦታ ምርት አምርተው ወደ ሀገራቸው ለመላክ ያላቸው ዋና የአጀንዳ ይመስለኛል። እና ያ ነው የሚገፋፋቸው ወደ እኛ ለመምጣት።
ጋምቤላ አካባቢ በሰፊው መሬት እንደተከራዩ ይነገራል። ግን አሁን እርሶም ራስዎ እንደገለጹት ወደ 10% ብቻ ይሆናል ያለሙት የሚባለው ለምንድን ነው እንደዛ ይሆነው?
በጣም ጥሩ ጥያቄ ነው። እንደውም ቁጥሩ አለኝ እዚህ ልሰጥሽ ይችላልው። ካራቱሪ የሚባለው 100,000 ሄክታር ነው ሊዝ ያደረገው። ቦ ባዮ የሚባል 27,000, ሩቺ ሶያ 25,000, ሳኖታ ግሩፕ 10,000 እያለ ይከተላል። እንግዲህ አሁን ከ8-10% ነው እስካሁን ጥቅም ላይ የዋለው ወይም ደግሞ የንግድ እርሻ የለማበት ቦታ። ይሄ ለምንድን ነው በምንልበት ጊዜ አንደኛ እነዚህ ኩባንያዎች አቅማቸው ችሎታቸው በሚገባ የተጠና አልመሰለኝም። ሁለተኛ የኢትዮጵያ መንግስት የንግድ እርሻ እንዲሰፋ ይፈልጋል ኢትዮጵያ ውስጥ እና በዛ መሰረት ለማበረታታት ሲል አንዱን ሄክታር በጣም በትንሽ ዋጋ እያከራየ ነው ያለው። ሌላው ምንድን ነው እርግጥ ኢትዮጵያ ውስጥ 74 ሚሊዮን ሄክታር ነው ይሄ ሊታረስ የሚችለው መሬት ኢትዮጵያ ውስጥ 74 ሚሊዮን ሄክታር። ከዛ ውስጥ እስካሁን አርሰን ጥቅም ላይ የዋል ነው 18 ሚሊዮን ነው እና ይሄ 18 ሚሊዮን ሄክታርስ ደግሞ አብዛኛው የለማው ያው በትራዲሽናል ቴክኖሎጂ ነው፣
በባህላዊ አሰራር
በባህላዊ እርሻ ወይም አስተራረስ ነው። እንግዲህ አሁን መንግስት የመደበው ለዚህ ለንግድ እርሻ የመደበው 3 ሚሊዮን ሄክታርስ ነው። ከዛ ውስጥ እንግዲህ እስከ 600 ሺህ ሄክታሩን ህንዶች ተከራይተውታል ማለት ነው። እንደኔ ግምት ከሆነ ምንድን ነው የነሱ መጥቶ ዘመናዊ እርሻ ማስፋፋታቸው ክፋት የለውም፣ ለሀገራችን ዞሮ ዞሮ ይጠቅማል። ግን ዋናው ቁም ነገር ምንድን ነው ይሄንን መሬት በሚሰጡበት ጊዜ አንደኛ ይህ ውል ከማን ጋር ነው የተደረገው? ፌደራሉና እነዚህ ኢንቨስተሮቹ ናቸው ወይስ ፌደራሉም የክልሉን ብሎም ደግሞ ሰው መሬቱ ላይ ያሉትን የወረዳ ሰዎች ያጠቃልላሉ ወይ? መሬቱ ይሄንን ከዚህ እስከዚህ ውሰድ ሲባል እዛ ውስጥ ሌላ ባለርስት አለ ወይ አራሽ አለ ወይ በትንሹ ደረጃ የሚያርስ አለ ወይ የሚሉት ጥያቄዎች ሁሉ ተመልሰዋል ወይ? ሌላው ደግሞ ምንድነው በተንቱሪ የሚባለው ድርጅት 100,000 ሄክታርስ መሬት የያዘው ለእርሻ ልመንጥር ብሎ ጫካ ነው ደን ነው እነዛን ውስጥ ያሉትን የደን ዛፎች እየቆረጠ መሸጥ ጀምሮ ነበር። እንግዲህ ይሄ ሌላ ስራ ነው ማለት ነው።
አድማጮች፣ አፍሪካ ነክ ርዕሶች አላበቃም፣ የመጨረሻው ክፍል ሳምንት ይቀርባል። አሁን ማምሻውን የተጠናከረው የዕለቱ አብይ ርዕስ ደርሶናል። ወደዚያ ነው የምናመራው። የኢትዮጵያ ወታደሮች የኬንያን ድንበር ዘልቀው 3 የኬንያ ፖሊሶችን ገደሉ ሲሉ የኬንያ ጋዜጦች ጽፈዋል። የአገሪቱ ፖሊስ ግን ሰዎቹን የገደሉት የኢትዮጵያ ታጣቂ አማጽያን እንጂ የመንግስቱ ወታደሮች አይደሉም ነው የሚለው። የኢትዮጵያና የኬንያ መንግስት ኃይሎች በአካባቢው ተቀናይተው የሚያካሂዷቸው እንቅስቃሴዎች እንዳሉ ደግሞ አንድ የኢትዮጵያ መንግስት ባለስልጣን ተናግረዋል። ዝርዝሩን ሰለሞን አባት ይዞታል።
ናይሮቢ በኢትዮጵያ ወታደሮች ስለተገደሉ 3 የኬንያ ፖሊስ መኮንኖች ከአዲስ አበባ ማብራሪያ ልትጠይቅ ነው ሲሉ የኬንያ መገናኛ ብዙሃን ዘግበዋል። ሜል ኤንድ ጋርዲያን አፍሪካ የሚባለው የዜና አውታር ባወጣው ዘገባ ኢትዮጵያ ወታደሮቿ የኬንያን ድንበር ዘልቀው ገብተው መርሳቢት አካባቢ ወታደሮቿን ከገደሉ በኋላ ዲፕሎማሲያዊ ውዝግብ ውስጥ የመግባት አደጋ ተደቅኖባታል ሲል ጽፏል። ይህንኑ ባለፈው አርብ ተፈጸመ የተባለውን ድንበር ዘለል ጥቃት ተከትሎም ኬንያ ወታደሮቿን ጨምሮ የጸጥታ ኃይሎችን በአካባቢው ማሰማራቷን በኬንያ በስርጭት ግዝፈቱ ቀዳሚ የሆነው የዴይሊ ኔሽን የትናንት እሁድ እትም ሳንዴይ ኔሽን ጋዜጣ መዘገቡ ተነግሯል። ዘገባው የኢትዮጵያ ወታደሮች የኬንያን ድንበር ዘልቀው ደፈጣ ካደረጉ በኋላ ተሽከርካሪያቸውን አቃጥለው 4 ብረት እንደወሰዱ ይናገራል። የመርሳቢት አውራጃ ፖሊስ ኮሚሽነር ሞፋት ካንጊ ለሰንዴይ ኔሽን በሰጡት ቃል እንዲህ አይነት ድንበር ዘለል ጉዳዮች የሚያዙት በዲፕሎማሲያዊ ደረጃ መሆኑን ገልጸው ሁኔታው ለምን እንደተፈጠረ ከኢትዮጵያ ማብራሪያ እንደሚጠይቁ መናገራቸው ተጠቅሷል።
እኛ የእነርሱን ግዛት ደፍረን አናውቅም። ለምን ፖሊሶቻችን ላይ ጥቃት እንዳደረሱ ማወቅ እንፈልጋለን።
የአውራጃው ፖሊስ ኮሚሽነር ናቸው ይህንን ያሉት ካንጊ። የኢትዮጵያ ወታደሮች ኬንያ የገቡ ታጣቂዎችን ሲያሳድዱ እንደነበር የተዘገበ ሲሆን ከኢትዮጵያ አንዳችም ማስጠንቀቂያ እንዳልደረሳቸው የአውራጃው ኮሚሽነር ተናግረዋል። የኢትዮጵያ ወታደሮች ባለፉት 9 ወራት ውስጥ የኬንያን ድንበር 5 ጊዜ እየሰበሩ መግባታቸውን ዘገባው ጠቁመዋል። ስለ ሁኔታው ለማጣራት ዛሬ ባደረግኩት ተከታታይ ጥረት የመርሳቢት አውራጃ እንደራሴ የሆኑትን የኬንያ የሕግ መወሰኛ ምክር ቤት አባል የወረዳውንና የአውራጃውንም ፖሊስ ኮሚሽነሮች ለማግኘት ጥረት አድርጌያለሁ። የአውራጃው ፖሊስ ኮሚሽነር ሚስተር ሞፋት ካንጊ ለእንዲህ አይነት ጉዳዮች መልስ የሚሰጠው የኬንያ ብሔራዊ መረጃ ቢሮ ነው ብለውኛል። ወደ ናይሮቢ ደውዬ የሀገሪቱን ፖሊስ ቃል አቀባይ ቻርልስ ኦዊኖን አግኝቼ ነበር። ኦዊኖ የሚሉት በዘገባው ከተነገረው ፍጹም የተለየ ነው።
I doubt if Ethiopian forces are such, because when we say Ethiopian forces, we mean the government of Ethiopia.
Mm-hmm.
But these are not from the government side. These are Oromo rebels.
የኢትዮጵያ ኃይሎች መሆናቸውን እንጠራጠራለሁ። ምክንያቱም የኢትዮጵያ ኃይሎች ስንል የኢትዮጵያ መንግስት ማለታችን ነው። ይሁን እንጂ እነዚህ የመንግስት ወገኖች አይደሉም። ኢትዮጵያ ውስጥ ያሉ የኦሮሞ አማጽያን ናቸው።
ታጣቂዎቹ ወደ አካባቢው ደጋግመው እንደሚመላለሱ ኦዊኖ ነግረውኛል። የሚመላለሱት ግን
basically what they do, they come to steal stock, livestock. And when some alarm is raised,
በመሰረቱ ምንድነው የሚያደርጉት? ከብት ሊዘርፉ ይመጣሉ። ፖሊስ ሲጠራና ሲያሳድዳቸው የፖሊስ አባላቱ ደፈጣ ውስጥ ይገባሉ። አሁንም በእነዚህ የኦሮሞ አማጽያን እጅ ወደቁና የፖሊስ መኮንኖቻችን ተገደሉ።
የኬንያ ፖሊስ ቃል አቀባይ ቻርልስ ኦዊኖ እንደሚሉት የተገደሉት 3 ሳይሆኑ 2 ፖሊሶች ናቸው። ከመገናኛ ብዙሃን የሰማሁት 3 የፖሊስ አባላት መገደላቸውን እንደሆነ ደግሜ አነሳሁላቸው። የለም 2 ብቻ ናቸው አሉኝ።
Two officers. I heard in the news there were 3.
No, there are 2 officers.
ጥቃት አድራሾቹ ተመልሰው ወደ ኢትዮጵያ ግዛት መግባታቸውንና ማንንም አለማሰራቸውን ቃል አቀባዩ ኦዌን ተናግረው ጥፋተኞቹን ለማደን ከኢትዮጵያ ጋር በዲፕሎማሲ መንገድ እየሰሩ መሆናቸውን ነግረውኛል። በሌላ በኩል ደግሞ ከአካባቢው ካነጋገርኳቸው ሰዎች አንዱ ሁኔታው እውነት መሆኑን የተጀመረው ባለፈው ሐሙስ እንደነበረ ነግረውኛል።
On Thursday there was an incident reported from Ethiopia side.
ሐሙስለት በኢትዮጵያ በኩል ሰዎች ተገደሉ። አርብ ግዛት የመዝለቁ ነገር ተፈጠረ። ከዚያም 3 መኮንኖች በደፈጣ ተገደሉ።
ስለ ጉዳዩ ከኢትዮጵያ ወገን ያለውን ሁኔታ ለመጠየቅ ወደ መንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ ወደ አቶ ጌታቸው ረዳ ደውዬ ነበር። በሁለቱ ሀገሮች መካከል የጋራ ጸጥታን ለማስከበር የጋራ እንቅስቃሴ እንደሚደረግና ተፈላጊዎችን አሳልፎ ለመሰጣጠት ስምምነት መኖሩን በሁለቱ መንግስታት መካከል አቶ ጌታቸው ገልጸውልኛል። ቀደም ሲል ኢሲኢሎ በሚባለው አካባቢ የኦሮሞ ነጻ አውጪ ግንባር ይደበቅ ነበር ያሉት አቶ ጌታቸው አሁን ግን ሁለቱም ወገኖች አብረው እየሰሩ በመሆናቸው ችግሩ የለም ብለውኛል። አሁን እንደ ድሮው ጥቃት አድርሰው መደበቅ አይችሉም። ሚዲያ ስለአወራ ብቻ እውነት ነው ማለት አይደለም ብለውኛል። ለመሆኑ በርግጥ የኢትዮጵያ የጸጥታ ኃይሎች ሰሞኑን የኬንያን ድንበር አልፈው ገብተዋል? እንደተባለው ሲያሳድዱም ሊሆን ይችላል። በፖሊሶቹ ግድያ ውስጥስ የኢትዮጵያ ወታደሮች ሚና ምንድነው? ከኬንያስ ጋር ምን እየተባባሉ ነው? አሁን ሌሎችም ጥያቄዎች አሉኝ። አቶ ጌታቸው ረዳን ያነጋገርኳቸው ወደ አንድ ክንዋኔ ለንግግር እየገባሁ ነው ባሉኝ ወቅት ነበር። እንደወጣሁ አገኛለሁ ብለውኝ ነበር። እስካሁን አልተገናኘንም። በሌላ በኩል ደግሞ የኦነግን ቃል አቀባይ ኦቦ ቶሌራ አደባን በስልክ አገኝቻቸው ነበር። ነገ ማብራሪያ እንደሚሰጡኝ ቃል ገብተውልኝ ተለያይተናል። ከሁሉም ወገኖች የማገኛቸውን ተጨማሪ መረጃዎች ይዤ መለሳለሁ።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈውን የአሜሪካ ድምፅ የአማርኛ ክፍለ ጊዜ ፕሮግራም ነው።
አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ህዳር 27 ቀን ይጀመራል።
ስሜ ልንገራችሁ ስሜ ማነው? ጋምቢና ቪኦኤ
ኦልሴና ገረበጃጂ ጋሪት ሐዲሽ ታክሲ
ጋቢና ቪኦኤ ጋቢና ቪኦኤ ከአሜሪካ ድምፅ አዲስ ዝግጅት ህዳር 27 ቀን አስታውሱ፣ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ድረስ በአጭር ሞገድ በ6080ና በ15580 ታገኙናላችሁ። የአዲሱ ትውልድ ድምፅ ህዳር 27 ቀን ጀምሮ።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በየሳምንቱ በዚህ ሰዓት የተዘጋጀ የሚቀርበው የጤና ፕሮግራም ነው። አዘጋጅና አቅራቢ ሰሎሞን አባተ።
ዓለም በመጪዎቹ 15 ዓመታት ውስጥ ቲቪን ለመፈጸም ወይም ለማስወገድ የሚያስችል እቅድ ይዟል። የዓለም የጤና ድርጅት በወዲያኛው ሳምንት ውስጥ አዲስ አበባ ላይ በጠራው ዓለም አቀፍ ጉባኤ በዘላቂ ልማት ግቦች የታቀፈውን ይህንን ኢላማ ለመምታት ማህበረሰቦችንና እስካሁን በጸረ ቲቪ ዘመቻ ያልተሳተፉ መንግስታዊ ያልሆኑ ድርጅቶችን ማሳተፍ በሚቻልበት ሁኔታ ላይ መክሯል። ሰሎሞን አባተ በዓለም የጤና ድርጅት የኤችአይቪና የቲቪ ማህበረሰባዊ ተሳትፎ መምሪያ ኃላፊ ዶክተር ኃይለ ኢየሱስ ጌታሁንን አነጋግሯል። ወደ ዝግጅቱ እንለፍ።
አዲስ አበባ አንድ ያዘጋጀነው ዓለም አቀፍ ስብሰባ ነበረ። እንደምታውቀው ምዕተ ዓመቱ ካለቀ በኋላ የሚተገበረው አዲሱ የዓለም የሳምባ ነቀርሳ ፕላን
በድህረ ሚሌኒየም የልማት ግቦች የታቀፈው ማለት ነው ወይም
እዛ ውስጥ የገባው WHO የሰራው ፕላን ከዓለም መንግስታዊ ካልሆኑ ድርጅቶች እና እንደዚሁም ደግሞ በኮሚኒቲ አካባቢ ከሚሰሩ ድርጅቶች ጋር ከWHO ጋር እና ከመንግስታት ጋር በመተባበር እንዴት አድርገው መተግበር ይችላሉ የሚለውን ለመወያየት የጥቂት ቀናት ስብሰባ አድርገን እሱን አጠናቀን ነው።
ምን ላይ ደረሳችሁ ታዲያ? በውይይታችሁ ላይ ምንድን ናቸው ዋና ዋናዎቹ ነጥቦች ያነሳችኋቸው?
እንግዲህ ዋና ዋናዎቹ ነጥቦች ምንድን ነው? የድህረ ምዕተ ዓመቱ ግብ እንዲሳካ ዋናው ዓላማው ደግሞ ሳምባ ነቀርሳን መፈጸም ስለሆነ
እንዲያበቃ
ኤንዲንግ ዘ ኤፒደሚክ ነው የምንለው እሱ እንዲያበቃ ስለሆነ ያንን ለማድረግ እስከ ዛሬ ድረስ እናደርግ እንደነበረው በጤና ጣቢያዎች ወይንም በመንግስታት ብቻ ተመስርቶ ያንን መፈጸም ስለማይቻል ከዚህ የበለጠ በጣም የተደራጀና አዲስ አይነት አካሄድ ያለው አሰራር ማድረግ እንደሚገባ ለዚህም ደግሞ በተለይ ወደ ቤቶች ወደ መንደሮች ወደ ቀዮ አካባቢ በሽተኞች ባሉበት እየተደረሰ በሽተኞች አስቀድመው ወደ ጤና አገልግሎት ሄደው እንዲመረመሩና እንዲታከሙ ለማድረግ በተለያየ አይነት አወቃቀር የተደራጁ መንግስታዊ ያልሆኑ ድርጅቶች ከመንደርተኞች ከኮሚኒቲ ሰዎች ጋር አብረው የሚሰሩ እንዲንቀሳቀሱ የሚያደርግ አንድ መርሃ ግብር ነድፈናል። ያንን መርሃ ግብር ደግሞ ለመፈጸም ትልቁ መንግስታት የጤና ጥበቃ ሚኒስትሮች የፕሮግራሞች እና እንደዚሁም ደግሞ ገንዘብ ድጋፍ የሚሰጡ ድርጅቶች ሁሉ እሱን እንዲደግፉት አንድ አይነት ቃል የተገባበት ሁኔታ ነው የነበረው።
ዶክተር ኃይለ ኢየሱስ፣ ለአድማጮቻችንም ወደፊትም እናንተ እየሰራችኋቸው ባሉ እንቅስቃሴዎችም ውስጥ እየተሳተፈ ላለው ህዝብ ግልጽ እንዲሆን ይሄ ኤንዲንግ ቲቪ ያላችሁት ነገር በአማርኛው ማቆም ወይም ማጥፋት ከሚሉት ሁለት የተለያየ ግንዛቤ ያላቸው ሀሳቦች ጋር ከየትኛው ጋር ነው የሚሄደው?
እንግዲህ ማቆም የሚለው ስቶፒንግ የሚለው ነው። ስቶፒንግ ዘ ቲቪ ኤፒደሚክ እስከ 2015 እስከ ምዕተ ዓመቱ መግቢያ ድረስ የነበረው ነው።
እስካሁን ማለት ነው፣ እስከ ዘንድሮ ዓመት
እስካሁን። አዎ አዎ። ስለዚህ ማቆም የሚለው ትርጓሜ ሊሆን አይችልም። ኤንዲንግ ግን ምንድን ነው? ማጥፋት አይደለም። ኤንዲንግ በሽታው ህዝብን የማያስጨንቅ ህዝብን የማይረብሽ የሚሆንበት ደረጃ ላይ እንዲደርስ ማለት ነው። አሁን ያለው የዓለም አቀፍ ፕላኑ ምንድን ነው? አሁን ካለው ሁኔታ እስከ 90% የሚሞተው ቁጥር እስከ 80% ደግሞ የሚነሳው ቁጥር እንዲቀንስ ማድረግ ነው። ይሄ 100% ቢሆን ማጥፋት ነው እንለዋለን። ግን 80% and 90% ለመድረስ ስለሆነ የምንአልመው ያንን ደግሞ ለማድረግ ወደ መፈጸም የሚያስኬድ መንገድ ነው እንጂ
እርስዎ በዚሁ በአዲስ አበባው ስብሰባ ላይ ባደረጉት ንግግር ኢፍ ዊ አር ቱ ኤንድ ዘ ኤፒደሚክ ዋንስ ኤንድ ፎር ኦል ብለዋል። እና ይሄ ዋንስ ኤንድ ፎር ኦል የሚለው ሐሳብ የማጥፋት አይነት ግንዛቤ እንዳለው በሚል ነበር ያነሳው ሎቴ ነው ጥያቄ።
እንግዲህ ምን መሰለ፣ እንግዲህ የዚህ የማህበረሰብ ጤና የምንሰራ ሰዎች ብዙ ጊዜ የምናየው አብዛኛውን ነገር መቆጣጠር የሚቻልበትን እቅዶች ነው የምናልመው። ለምሳሌ ኢትዮጵያን ብንወስድ በኢትዮጵያ በአመት የሚገመተው ቁጥር 100,000 ህዝብ ነዋሪ 200 የቲቢ በሽተኛ በየአመቱ ይኖራል ብለን ነው የምንገምተው። ይሄ ቁጥር በምዕተ ዓመቱ ማግቢያ በምናስብበት ጊዜ ይሄንን ቁጥር በ80% ለመቀነስ ነው። ይሄን ወደ 80% ደግሞ ስንቀንሰው አሁን ስሌቱን ብንሰራው ምናልባት 20 ወይም 25 በ100,000 ህዝብ ነው የሚሆነው። ስለዚህ 200 የነበረው ወደ 25 በሚወርድበት ጊዜ የሚያስፈልጉ እንቅስቃሴዎች የሚያስፈልጉ ጥረቶች ሁሉ እንደ ሁኔታው ሊቀንሱ ይችላሉ። ስለዚህ የማህበረሰብ ጤና አስቸጋሪ ሁኔታ ሊሆን አይችልም ማለት ነው። ያ ነው አላማው።
ከ2012 ዓ.ም ጀምሮ ከሶስት አመታት በፊት ኢንጌጅ ቲቪ የሚባል ፕሮግራም በአምስት
ክቡራትና ክቡራን አድማጮች ከዶክተር ኃይለ ኢየሱስ ጋር የተደረገው ውይይት አልተጠናቀቀም። በቀጣይ የጤና ፕሮግራም ሰለሞን አባተ ይዟቸው ይቀርባል። ለዛሬው እናመሰግናለን።
እኛም ለምሽቱ ያዝነውን ዝግጅታችንን በዚህ መቋጨታችን ነው። ከኛ ቀጥሎ የትግርኛው ስርጭት ነው የሚቀጥለው። ታዲያ ለነገ ቀጠሮ እንያዝ። ከምሽቱ 3 ሰዓት ላይ በመደበኛው ስርጭት፣ ከምሽቱ 1 ሰዓት ላይ ደግሞ በልዩ ዝግጅታችን እንመለሳለን።
በምሽቱ ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ ያመሸነው ከሙዚቃ ቃናው አዘጋጅ ከደሳለኝ መኮንን ጋር አብረን ያመሸነው ቆንጅት ታዬና
አሉላ ከበደ ነን። መልካም ምሽት። የትግርኛ ስርጭት ይቀጥላል።